ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ዘይ መሰናዶ ጀምሯል።
ያው አራት ማሽን ይዘን ነው ስራ የጀመርነው። በጣም አቅማችንም ትንሽ ነበር። ፕሪንትም ለማድረግ የምንጠቀማቸው ፋሲሊቲዎች ሌላ የቻይኒዝ ካምፓኒዎች ነበሩ መጀመሪያ ላይና ሂደቱ በጣም ከባድ ነበር ለኛ።
በኢትዮጵያ የስፖርት ትጥቅ ዘርፍ ስሙ የጎላ የመጣው ጎፈሬ ድርጅት ተቋም አጋር መስራቾችን ሀሰን መሐመድን ነው የሰማችሁት። የምሽቱ እንግዳችን አድርገናቸዋል። በሌላ በኩል በአዲስ አበባ ከተማ ሰሞኑን ስለተካሄደው የወጣቶች ስራ እድል ትውውቅና ተሰስርም ዘገባዎች አሉ። እንዲሁም ደግሞ ሌሎች ዓለም አቀፍ ጥንቅሮችም ይኖሩናል። ኤደን ገረመው የምሽቱ መሰናዶ በመምራት ብርሃን ኃይሉ በድምጽና ምስል ምህንድስናው ከመላው የአሜሪካ ድምጽ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። አስቀድመን የምናመራው መግቢያችን ላይ ወደ አስተዋወቅናችሁ ዘገባ ነው። ጎፈሬ ከጥቂት አመታት ወዲህ በኢትዮጵያ የስፖርት ትጥቅ ዘርፍ ውስጥ ስሙ እየጎላ የመጣ ተቋም ነው። ድርጅቱ የኢትዮጵያ ብሔራዊ ቡድን መደበኛ አልባሳትን ከማምረቱም በተጨማሪም ከ10 በላይ ለሆኑ የሀገር ውስጥና የአፍሪካ ቡድኖችም ስፖርታዊ ትጥቆችን ያቀርባል። ቡድኑ በቅርቡ የተደረገው የታላቁ አፍሪካ ሩጫ ክንውን ኦፊሴላዊ አጋርም ነበር። ስለ ድርጅቱ ጉዞና የመጪ ዘመን ግቦች በጥቂቱ ለመስማት ሀብታሙ ስዩም ከተቋሙ አጋር መስራች ሀሰን መሐመድ ጋር በዚህ በአሜሪካ ድምጽ ስቱዲዮ ዋሽንግተን ዲሲ ቆይታ አድርጓል። ወደ ቆይታው ነው የምናልፈው።
እንኳን ደህና መጣችሁ ወደ አሜሪካ ድምጽ ስቱዲዮ።
ቴንክ ዩ በጣም አመሰግናለሁ። እንኳን ደህና ቆያችሁ።
ተቋማችሁን መለየው በተለያዩ ስፍራዎች እናያለን። ምናልባት አዲስ ስለ ድርጅቱ የሚሰሙ ሰዎች ቢኖሩ መቼ የተመሰረተ ተቋም ነው? ምንስ ነው የሚሰራው?
ጎፈሬ ያው በ2010 ዓመተ ምህረት የተቋቋመ ድርጅት ነው። በአብዛኛው የኢትዮጵያን ስፖርት ኦልሞስት 100% ማለት በሚቻልበት ደረጃ የውጭ ድርጅቶችና ማለት ከቻይና የሚመጡ ሬፕሊካዎች በተቆጣጠሩበት ጊዜ ሀገራዊ የሆነ ያው አፍሪካን ማዕከል አድርጎ የተነሳ ብራንድ ነው ማለት ነውና ኦልሞስት በጣም ረጅም ጊዜ ይሄ ብራንድ ሜንታሊቲውን ህዝቡ ላይ ለማስረጽ ሲለፋ የነበረ ድርጅት ነው። ከ3 ዓመት በኋላ ያው ለመጀመሪያ ጊዜ ፕሪሚየር ሊግ ውስጥ ያለ የመጀመሪያ ቲም መያዝ ከቻለበት ጊዜ ጀምሮ በደንብ ተቀባይነት እያገኘ የመጣና አሁንም ያው የብሔራዊ ቡድን ደረጃ የደረሰ ትልቅ ተቋም ነው። በጣም ማለት ኢትዮጵያ ኳሱም ስፖርት ማን ነው አትሌቲክሱ ላይ ፌመስ እንደሆነች ሁሉ ማኑፋክቸሪንግ ዘርፍም ሀገራዊ የሆነ የስፖርት ብራንድ ክሬት ማድረግ እንደሚቻል ፕሩፍ ማድረግ የቻለ ድርጅት ነው።
እንግዲህ በስፖርት ትጥቆች ላይ ስናተኩር ብዙ ጊዜ ተደጋግሞ የሚመጡ ስሞች ነበሩ። ናምብሮ፣ ነማይክ እና አዲዳስ እና ሌሎች ጉዳዮች ማለት ናቸው። በነዚያ የተለመደውን ነው እንግዲህ እናንተ ለየት ብላችሁ በሀገር በቀል ምርቶች አዳዲስ ስራዎችን ለመስራት እየሞከራችሁ ያላችሁት፣ የማሳመን ሂደቱ ምን ያህል ፈታኝ ነበረ? ሰዎች በሀገር ውስጥ በሚመረቱ ስፖርታዊ ትጥቆች ተጠቃሚ እንዲሆኑ ጭራሽ ብሔራዊ ቡድኑም ተጠቃሚ እንዲሆን ለማድረግ የሄዳችሁበት ሂደት ባጭሩ ምን ይመስላል?
ያው መጀመሪያ በጣም ከባድ ነበረ። እኛ ስንጀምር ያው አራት ማሽን ይዘን ነው ስራ የጀመርነው። በጣም አቅማችንም ትንሽ ነበር። ፕሪንትም ለማድረግ የምንጠቀማቸው ፋሲሊቲዎች ሌላ የቻይኒዝ ካምፓኒዎች ነበሩ መጀመሪያ ላይ እና ሂደቱ በጣም ከባድ ነበር ለኛ። ግን ምንድነው የነበረው ክለቦች ጋር የነበረው ነገር በደጋፊ ማሊያ ነው ስራ የጀመርነው። የደጋፊ ማሊያ እኛ የዛሬ 4 ዓመት ሁላ አምርተናል ለትልቅ ቲሞች። ግን የነበረው ነገር ምንድነው ሎጎውን እዚህ ላይ ማድረግ ላይ ፍላጎት አልነበረም። which means ያው የአገርኛ የሚለው ቃል እንደ መጥፎ ነገር ነበር በፊት ላይ የነበረው አስተሳሰብና almost 3 አመት ነው የፈጀበት ያንን ሰብረን ለመጀመሪያ ጊዜ ፕሪሚየር ሊግ ላይ ያለ ቲም ላይ ሎጎአችን ለማድረግ 3 አመት ነው የፈጀብን። እኛም የደጋፊ ከሚለው ወተን በእልህ እንደውም ያው ከዋናው መሰረቱ ተጫዋቹ አትሌቱ ነው የመጨረሻው። የአንድ ስፖርት እንግዲህ ራሱ መጨረሻ ሄደ የደምተነከው አትሌቱ ነውና ወይ ስፖርተኛው ነውና ስፖርተኛው ከወደደው ደጋፊውም ኤቭሪባዲ ማህበረሰቡም ተቀባይነት ሊያገኝ ይችላል ከሚል አስተሳሰብ ወደ ክለቦች ቀርበን ፕሮዳክታችን ሊሞክሩትና እንዲያነጻጽሩ አገራኛ ወይ ደግሞ አገሩ ስለተመረተን ብቻ ሳይሆን ኳሊቲውን ከሌላ ሀገር ከሚመጣው አንጻር ከዋጋም ከኳሊቲም አንጻር አነጻጽረው እንዲገዙ ነው ያደረግነው። ድሬዳዋ ነበር የመጀመሪያ ክለብ የኛን ተጥቀ የተጠቀመው በጣም ደስተኛ ነበሩ እያለ ግን በሁለት አመት ጊዜ ውስጥ ከአንድ ክለብ ኦልሞስት ወደ 14 ክለብ ነው በአንድ የሚያዝ ይቻልነውና ኦልሞስት ሁሉም ፎሪን ካምፓኒዎች ከሀገር እንዲወጡ አርገናል ናሽናል ቲሙ ጨምሮ በዛም ብቻ ይቆመም አይደለም ከዛም አልፎ ዩጋንዳም ላይ ናሽናል ቲም ደረጃ እስከሚያዝ ድረስ ደርሰናል ኳታር ላይ እንደዚሁ እና ኤክስፓንድ ያደረግን ነው ስለዚህ አገር ውስጥ አምርቶ ወደ ውጭ አገር ገበያ ብራንድ ሆኖ መስራት እንደሚቻል ፕሩፍ ያደረገ ትልቅ ተቋም ነው።
እንግዲህ በተመሰረተ በዚህ ጥቂት አመታት ውስጥ ይሄን አይነት ለውጥ ማምጣት ይችላል በሀገር አቀፍ እንዲሁም በሀገራዊ ቡድኖች ላይም ያላችሁን ተቀባይነት እያሰፋችሁ መጣችኋል። የመጪ ዘመን እቅዳችሁ ምንድነው? ጎፈሬ እንደ ተቋም እንደ አንድ ድርጅት የያዘው ትልቅ ህልም ግብ ምንድነው በቀጣይ አመታት ውስጥ?
ያው ዋናው ትልቁ ቀዳችንኛ ምንድነው አንደኛ ሀገር ውስጥ ያለውን የሀገር ውስጥ አምርቶ ወደ ውጭ ኢትዮጵያ ለዓለም ብዙ ነገር ማቅረብ ትችላለች ማለት ታለንት አለ እኛ ጋር ብትመጣ 153 ወጣቶች የሥራ ዕድል የፈጠረ ድርጅት ነው እነዛ ሁሉ ወጣቶች በሙሉ ኢትዮጵያውያን ናቸው ማለት እዛው ተምረው ግን አቅም ያላቸው ሌላ ድርጅት ተቀጥረው ይሰሩ የነበሩና አቅማቸውን ግን ፑሽ ተደርገው እነዚህ ልጆች ሊሚታቸው የተደረሰ ነው የሚለውን ነገር ግን ማንንም አልመከሩም ነበርና የኛ ትልቁ ፍላጎታችን አንደኛ አራያ መሆን ነው ለሙሉ ለሀገሪቱ አራያ መሆን ነው ሁለተኛ ደግሞ ህዝቡ እኛ ሀገር ያለ የግዢ ይሄ ፕላትፎርሙ በጣም ጥሩ አይደለም ማለት ሄደህ ልብስ ለመግዛት ተጨቃጭቀ ተደራደረ ምናምን ነው ኳሊቲውን እርግጠኛ መሆን አትችልም ያ ነገር ባለበት ሁኔታ ኢቭን ፎሪን ብራንዶች ራሱ ናይክ አዲዳስ ተብሎ ያሉት ራሳቸው ፌክ ናቸው አብዛኛዎቹ ማለት ነውና እኛ በዛ ውስጥ ምንድነው የምንፈልገው ለህዝቡ ተደራሽ ሆነ ለሙሉ ለኢትዮጵያ ህዝብ ተደራሽ ሆነ ስፖርቱ ላይ ያተኮረ በጣም ሃይ ኳሊቲ የሆነ ፕሮዳክት ለህዝቡ ማቅረብ ነው በቅርቡ የተለያዩ ትልልቅ ሾፖችን ከፍታለን ኤቭሪባዲ ገብቶ ሌላ ሀገር እንዳለውና የካዲዳስ ስቶር ገብቶ የሚያገኘውን አይነት ኤክስፒሪየንስ ማግኘት የሚችልበት ሾፖችን ነው መፈት የምንፈልገው ከዛም አልፎ ደግሞ አፍሪካዊ ሆኖ ሜቢ በዚህ 5 አመት ውስጥ ትልቁ ቅዳችን አፍሪካ ውስጥ ቢያንስ 2-3 ክለብ ሁለት ሶስት ብሔራዊ ቡድን ይዘን በትልልቅ መድረኮች ላይ መታየት ነው ትልቁ አላማችን ነው።
እንግዲህ ሀሰን አንተ ወጣት ነህ በወጣትነትህ በመሰረትከው በዚህ ተቋም አማካኝነት በስፖርቱ ዘርፍ የራስን ተጽዕኖ መፍጠር ይችላል በስፖርት ተጥቆችና በስፖርት አልባሳት ዙሪያ በርካታ ወጣቶች በዚህ ሰዓት እየተመለከቱን ይገኛሉ የራሳቸው ተሰጥኦ የራሳቸው ችሎታ ሊኖራቸው ይችላል ነገር ግን ወደ ስኬት መንገድ እንዴት ማምራትና እንዴት መሄድ እንዳለባቸው ያውቁ ይሆናል ከምንድነው መጀመር ያለባቸው ካንተ ለምን ተነስተህ የተወሰነ ሐሳብን አቀብለን
ያ ዋናው ነገር ምንድነው አብዛኛው ነገር እኛ አሁን ስንነሳ ያው ይሄን ለድርጅት ለማቋቋም የተነሳንበት የመጀመሪያው እንትን ኳስ ለማየት ስቴዲየም እየገባን ነበርና የማሊያ ችግሩን ራሳችን ማሊያ መግዛት እየፈለግን የማሊያ ችግሩን አይተን ነው ከዛ ተነሳስተን እኛ ጓደኛሞች ነን አብረን የመሰረት ነው ሁላችንም ደሴም የትምርት ባክግራውንድ ላይ ያለንና እንደዚሁ በቃ ስለ ቢዝነስ በሚወራበት ጊዜ ነው ለምን ይሄን ነገር እዚህ ሀገር አናመርትም ማለት ሲምፕል ነገር ነው የት 100% ግን ስቲል ኢምፖርት እያደረግን ነውና እኔ ዋናው ለወጣቶች የምለው ነገር ምንድነው ማምረት ይቻላል ደሞ በማኑፋክቸሪንግ ዘርፍ ተሰማራ ኢዚ ነው ማለት ከሁሉ በላይ ትሬድ ከማረግ ከሁሉ በላይ ማኑፋክቸር ስታረግ ብዙ ሐሳብ ማፍለቅ ትችላለህ ማኑፕሌት ማድረግ ይችላል ብዙ ዲዛይኖችን አት ዘ ሴም ታይም ደግሞ ብዙ ነገር ኢምፖርት ስለሚደረግ ኢምፖርት ሰብስቲቲዩት የሆኑ ነገሮች ላይ ፎከስ ካረክ ሰክሰስፉል መሆን ይችላል ብዬ አስባለሁ።
እጅግ በጣም አመሰግናለሁ ሀሰን መሐመድ ከጎፈሬ የስፖርት ተጥቆች አምራች ድርጅት መስራቾች መካከል አንዱ ነህ። በአጭር ጊዜ ውስጥ ስለ ድርጅታችሁ ስለ ህልማችሁ ለአድማጮች ለተመልካቾች ስላጋራልን እጅግ አመሰግናለሁ መልካም እድል እንዲሆንላችሁ
አመሰግናለሁ። እሺ ቴንክ ዩ በጣም
የጋቢና ቪ መሰናዶ ይቀጥላል። በዚህ ሳምንት ረቡለት በአዲስ አበባ የተከፈተው የሥራ አውደሪ ከ20ሺ በላይ አዳዲስ ተመራቂ ሥራ ፈላጊዎችና 200 ቀጣሪ ተቋማት እንደሚያገናኝ ተገምቷል። የተለያዩ አካላት በትብብር እንዳዘጋጁት የተነገረለት ይኸው ሀገር አቀፍ የሥራ አውደሪ ለ6000 አዳዲስ ተመራቂዎች የሥራ ዕድል እንደሚፈጥርም ተገልጿል። በዝግጅቱ የተሳተፈው ዳሽን ባንክ በሁለት ቀኑ አውደሪ ላይ 3000 አዳዲስ ምሩቃንን እንደሚቀጥር ሲገልጽ አውደሪው ተቀጣሪዎችና ቀጣሪዎችን በማገናኘት መልካም እድል እየፈጠረ እንደነበረም ተሳታፊዎችና ስራ ፈላጊዎች ተናግሯል። ገብረ ሚካኤል ገብረ መድህን በስፍራው ተገኝቶ ነበር። ዝርዝራለሁ።
በአዲስ አበባ ሚሊኒየም አዳራሽ በተከፈተው ሀገር አቀፍ የሥራ አውደር ይሳተፋሉ ከተባሉት 20000 አዳዲስ ተመራቂዎች አንዷ የሆነችው ቃልኪዳን መላኩ ከጅማ ዩኒቨርሲቲ በዲግሪ መመረቋን ተናግራ ሥራ ማግኘት ግን አስቸጋሪ መሆኑን ገልጻለች።
ዩኒቨርሲቲ ከ4 አመት እስከ 7 አመት ነው ተማሪ ተምሮ የሚወጣው። በዛ ላይ 12 አመት ተምረናል ኬጃል ይንሎ አመት ተምሮ የቢስተር ዲፔንደንት መሆን የሚፈልግ ተማሪ የለም። አሁን ላይ ያለው ሁኔታ ግን ሰው ከውቀቱና ከተማረው ትምህርት ይልቅ ሰው እየተጠየቀ ያለበት ሁኔታ ላይ ነን። ማለት እምናውቀው ሰው ካለ ጆይን ማድረግ እንችላለን እንጂ የኛ ለሊት እያጠናን ያመጣነው ውጤት አሁን ላይ በቃ ዩዝለስ እየሆነ ያለበት ሰዓት ላይ ነው ብዬ ነው የማስበው። እና እሱ ነገር ቢስተካከል ይሄ ሁሉ ሰው ስራ አጥ ይሆናል ብዬ አላስብም።
የሥራና ክህሎት ሚኒስትር ዴኤታው አቶ ንጉሱ ጥላሁን በበኩላቸው የሥራ አጥነትን ችግር አሳሳቢነት እንዲህ በማለት ገልጸውታል።
ሥራ አጥነት በባህሪው ሌሎች ስር የሰደዱ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ችግሮችን የሚወልድ የችግሮች ሁሉ እናት መሆኑ ደግሞ እጅግ አሳሳቢ ብሔራዊ ችግር እንዲሆን አድርጎታል። ከቀዳሚ ሀገራዊ አጀንዳዎች መካከልም ግንባር ቀደሙ ተደርጎ ከችግሩ ለመውጣት ርብርብ እየተደረገ ያለው ከዚህ የተነሳ ነው።
በኢትዮጵያ በየዓመቱ 2 ሚሊዮን ሥራ ፈላጊዎች እንደሚፈጠሩ የተናገሩት ሚኒስትር ዴኤታው የኢትዮጵያ መንግሥት እነዚህንና ቀድሞ የነበሩትን ሥራ አጦች ከግምት በማስገባት በየዓመቱ 3 ሚሊዮን የሥራ ዕድሎችን ለመፍጠር ማቀዱን አስታውቀዋል። ከአውደ ርዕዩ አዘጋጆች አንዱ የሆነው የአፍሪካ ጆብስ ኔትወርክ ዋና ሥራ አስፈጻሚ አቶ የሱፍ ረጃ ዝግጅቱ በርካታ ተመራቂዎችን የሚቀጥሩ ድርጅቶች የተሳተፉበት እንደሆነ ገልጸዋል።
በዛሬው ዕለት ወደ 200 የሚጠጉ ኩባንያዎች 6000 የሥራ ዕድል ይዘው ነው የመጡት። ለሚሳተፉ ወጣቶች በዚህ ሁለት ቀናት ውስጥ ከፍተኛ የሆነ የሥራ ዕድል እንዲፈጠርላቸው ያደርጋል።
በሀገር አቀፉ የሥራ አውደ ርዕይ ላይ የተሳተፉት የተለያዩ ቀጣሪ ድርጅቶች ሥራ ፈላጊዎቹን ለመቅጠር ሲመዘግቡ ተመልክተናል። ይህን ለማድረግ በአውደ ርዕዩ ላይ ተሳትፈዋል ከተባሉት 200 ድርጅቶች መካከል አንዱ የሆነው ዳሽን ባንክ በሺዎች የሚቆጠሩ አዳዲስ ተመራቂዎችን ለመቅጠር ማቀዱን ለአሜሪካ ድምፅ አስታውቋል። አቶ ነጋሽ ባባው የባንኩ ባልደረባ ናቸው።
በአንድ ቦታ ላይ ሁሉም ተማሪዎች መጥተው ራሳቸውን ለማግኘት እንትን ይላልና ጥሩ አቅም ያላቸውን ሰዎች በአግባቡ ለማግኘት ጥሩ ፕላትፎርም ነው። ብዙ አዳዲስ ብራንቾች ለምንከፍተው የሚያስፈልጉትን ግብዓትን የምናገኝበት ትልቅ ኤክስፖዠር ነው እና ዳሽን ባንክ ለሪክሩትመንት የሚያወጣው በጣም ብዙ ኮስት አለ። ስለዚህ ያንን ሰውን ጠርቶ ፈተና ፈትኖ ምን ብሎ ኢንተርቪው አድርጎ የሚያደርገውን ነገር የመጀመሪያውን ፈርስት ስክሪኒንግ ፕሮሰስ ይሄ ያቀልልናል። በዚሁ በአዲሱ ብዙ ሰዎችን አግኝተን ያንን ቀላል የሚያደርግልን ፕላትፎርም ስለሆነ ጥሩ አጋጣሚ ነው ይሄ። እኛ ከዚህ በፊት ያለን እስከ 2000 ነበር። በአሁኑ ግን ያው አዳዲስ ብራንቾችንም ስለምንከፍት የተለያየ እንተሰሚው እስከ 3000 ሰዎችን ሪክሩት አድርገን ለመውጣት ለመቅጠር ሐሳብ አለን።
የኢስ አፍሪካ ቦት ሊንክ ሼር ካምፓኒ ኮካኮላ ባልደረባ የሆኑት አቶ አሰፋ ተስፋይም አውደ ርዕዩ ሥራና ሰራተኛን በማገናኘት ረገድ መልካም አጋጣሚ መፍጠሩን ገልጸዋል።
ቀጣሪውና ስራ ፈላጊው አንድ ቦታ ላይ እንዲገናኝ ማድረጉ ነው። በጣም ባነሰ ወጪ ስራ ፈላጊዎችም በጣም ብዙ ቦታ ሳይሄዱ ሲቪ ለማስገባት ወይም ስራ ፍለጋ እዛዚ ሳይሄዱ ሳይንገላቱ ስራ ቀጣሪዎችም ደግሞ እንደኛ ዱ ካምፓኒዎች ሰራተኛ ፍለጋ ወይም ፍሬሽ ግራጁዌት ፍለጋ የተለያየ ቦታ ሳይሄዱ አንድ ቦታ ላይ መገናኘቱ በጣም ጠቃሚ ነው ብዬ አስባለሁ። ስፔሻሊ ከወጪ አንጻር ያለው ሚና እጅግ ላቅ ያለ ነው።
ስራ ለመቀጠር ሲመዘገቡ ካገኘናቸው አዳዲስ ተመራቂዎች አንዱ የሆነው ምስጋና አዲሱ ዝግጅቱ ጥሩ እድል ፈጥሮልናል ይላል።
እዚህ መጥቼ ጥሩ ጥሩ የሚባሉ ካምፓኒዎችን አግኝቻለሁና በጣም ያሪፍ ነው። በተለይ ደግሞ ካምፓኒዎች የት እንዳሉ ለማያውቁ ከሌላ አካባቢ ለሚመጡ ሰዎች በተለይ ጥሩ አማራጭ ነው ብዬ አስባለሁ። እኔ በህግ ነው የተመረኩት በለው እና አንዳንድ ልጅቶችን አግኝቻለሁ። አይ ቲንክ እስከዛሬ አይቼ በማላውቀው በቴክስታይልም ዶክመንት አውተንቲኬሽን እና የሚባሉ ዶክመንቶች አሉ። በነሱ ውስጥ ነው ያመለከትኩት። አሁንም ደግሞ ሌሎች አሉ አመለክታለሁ። አሁን እኔ ከገባው አይ ቲንክ አያዴቃ ምናምን ነገር እና በዚህ አያዴቃ ውስጥ ወደ 3 ካምፓኒዎችን አግኝቻለሁ እና አዲስ አበባ ውስጥ በአያዴቃ 3 ካምፓኒ ማግኘት ማለት እዚያውም ደግሞ ፍሪ ቦታ ባላቸው ማግኘት ማለት ትልቅ እድል ነው።
መቅደስ አስማማው የምትባል ተመራቂ በበኩሏ ይህ አውደር የተለያዩ ቀጣሪ ድርጅቶችን አንድ ላይ እንድናገኝ ረድቶናል ትላለች።
ስራ ማግኘት በጣም ፈተና ነው። ላይ ብዙ ተማሪዎች ከኮሌጁ ከዩኒቨርሲቲው ተመርቀው ይወጣሉ ግን ስራ የለም። አሁን ደግሞ ይሄ ደረጃ አሪፍ ነገር ፈጥሮልናል ብዬ አስባለሁ። እዚህ ጋር ከአንድ ቦታ ብዙ ከመቶ በላይ ድርጅቶች መጥተዋል። አንድ ቀን መጥተን እነዚህን ብዙ ድርጅቶች አግኝተናል። ሌላ ቦታ ግን ብንሄድ አንድ ቦታ አንድ ነው ልናገኝ የምንችለው። አሁን ግን በአንድ ቦታ መጥተው ከመቶ በላይ ድርጅቶች አገኘን ማለት ነው።
የስራና ሰራተኛ አገናኝ ተቋም የሆነው የአፍሪካ ጆብስ ኔትወርክ የስራ ኃላፊ ዲና መኮንን አዳዲስ ተመራቂዎች ወደ ስራው ዓለም ለመግባት የተለያዩ ፈተናዎች እንደሚገጥሟቸው ተናግረው እነዚህን ችግሮች ለመቅረፍ የትምህርት ተቋማትና ቀጣሪ ድርጅቶች ጥረት ማድረግ እንደሚጠበቅባቸው አስገንዝበዋል።
ትልቁ ነገር ተማሪዎች ከመመረቃቸው በፊት የአፓረንትሺፕ የኢንተርንሺፕ እድሎችን ቢያገኙ የስራ ዓለም ውስጥ ለመቀላቀል በተሻለና በፈጠነ መልኩ መግባት ይችላል። አንደኛው ጉዳይ ነው። ሁለተኛው ደግሞ ዓለም እየተቀየረች ነው። የስራ ሂደቶች የስራ ዘይቤዎች እየተቀየሩ ነው ያሉት። ተማሪዎች መብቃት አለባቸው። በተለይ ደግሞ ዲጂታል ስኪል ሊኖራቸው ይገባል። ዲጂታል ስኪል ከየት ነው የሚጀምረው? ከዲጂታል ሊትረሲ ነው የሚጀምረው እና በትምህርት ተቋማቶች ውስጥ ያንን ስርዓት አጠንክረን መስራት አለብን። በተለይ የትምህርት ስርዓቱን ይመለከታል ይሄ ተማሪዎችን ማብቃት ያለበት። ቀጣሪ ድርጅቶችም ራሳቸውን ኃላፊነት ደግሞ መወጣት አለባቸው። ምክንያቱም ሁሉ ነገር ሰልጥኖ ሁሉ ነገር ተስተካክሎ ይምጣልኝ ብሎ መጠበቅም አግባብ አይደለም። ስራ እድልን ከመፍጠር ባሻገር ደግሞ እነዚህን ወጣቶች ወስዶ ፖቴንሻል አላቸው ቢስተለጽ ወስዶ እነሱን ደግሞ በሚያስፈልጋቸው ክህሎት ማሰልጠን ደግሞ የድርጅቶች ኃላፊነትም ግዴታም ነው።
የስራ አውደርኡን ያዘጋጁት አካላት ከዚህ ቀደም በተለያዩ ዩኒቨርሲቲዎች መሰል ዝግጅቶችን ማድረጋቸውን አስታውቀዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
አሁን ደግሞ የምናልፈው ከሰሞኑኛ ጉዳይ ወደ ሆነው ወደ እስራኤል እንዲሁም ደግሞ የሐማስ ግጭት ነው። ከሰሞኑ በጋዛ ሆስፒታል ላይ የደረሰው አደጋ በዓለም አቀፍ ደረጃ እጅግ ከፍተኛ ቁጣንና ንዴትን አስከትሏል። በዚህ ዙሪያ የተለያዩ የዜና አውታሮች ያጠናቀሩትን ዘገባ ስመኝሽ ቆየ እንደሚከተለው ታቀርባለች።
በጋዛ ሰርጥ ሰሜናዊ ክፍል በሚገኘው የአልአህሊ አረብ ሆስፒታል ላይ የተፈጸመውን ጥቃት በጥብቅ እንደሚያወግዝ የዓለም ጤና ድርጅት አስታውቋል። የጤና ድርጅቱ የምስራቅ ሜዲትራኒያን አካባቢ ዳይሬክተር የሆኑት ዶክተር አህመድ አልማንድሃሪ በሆስፒታሉ ታካሚዎች፣ የጤናና እንክብካቤ አገልግሎት ሰጪዎችና በሆስፒታሉ የተጠለሉ የሀገር ውስጥ ተፈናቃዮች ይገኙ እንደነበር አመልክተው ጥቃቱን አውግዘዋል።
WHO strongly condemns the attacks.
የዓለም ጤና ድርጅት በጋዛ ሰርጥ ሰሜናዊ ክፍል በሚገኘው የአልሃሊ አረብ ሆስፒታል ላይ የደረሰውን ጥቃት አጥብቆ ያወግዛል። ሆስፒታሉ ውስጥ ታካሚዎችን፣ የጤናና እንክብካቤ አገልግሎት ሰጪዎችና በሆስፒታሉ የተጠለሉ የሀገር ውስጥ ተፈናቃዮች ይገኙበት ነበር። ቀድሞ የሚወጡ ሪፖርቶችን በመቶዎች የሚቆጠሩ ሰዎች ላይ የሞትና የአካል ጉዳት መድረሱን ያመለክታሉ።
ማክሰኞ ለት የደረሰውን የቦምብ ጥቃት ተከትሎ የጋዛ ጤና ሚኒስትር ባወጣው መግለጫ በሆስፒታሉ ጥቃት ቢያንስ 500 ሰዎች መገደላቸውን አስታውቋል። ሆስፒታሉ በሰሜናዊው የጋዛ ሰርጥ አገልግሎት ከሚሰጡ 20 ሆስፒታሎች ውስጥ አንዱ ሲሆን የእስራኤል ጦር አካባቢውን ጥለው እንዲወጡ ማስጠንቀቂያ ተሰጥቶት ነበር። ዶክተር ማንድሃሪ ግን ሆስፒታሉን ለቆ መውጣት የማይቻል እንደነበር ያመለክታሉ።
The order for evacuation has been impossible to carry out.
አሁን ባለው የደህንነት እጦት በርካታ ታማሚዎች ያሉበት አሳሳቢ ሁኔታና የአምቡላንስ የሰራተኞች የጤና ስርዓት እንዲሁም የመተኛ አልጋ እጥረት ምክንያት አካባቢውን ጥሎ የመውጣት ሁኔታ ተፈጻሚ መሆን አይችልም።
የዓለም ጤና ድርጅት አክሎ ለሲቪሎችና ለጤና አገልግሎት አስቸኳይና አስተማማኝ ጥበቃ እንዲደረግ እንዲሁም ሰሜናዊውን ጋዛ ጥሎ የመውጣቱ ትዕዛዝ እንዲቀለበስ ጠይቋል። በጋዛ ሆስፒታል ላይ የደረሰውን አስከፊ ጥቃት ተከትሎ በተባበሩት መንግስታት ድርጅት የፍልስጤም ቋሚ ታዛቢ የሆኑት ሪያድ መንሱር ባወጡት መግለጫ ጥቃቱ በአረብ ቡድኖች ከፍተኛ ቁጣ ማስነሳቱን ተናግረዋል።
እኛ የአረብ ቡድን አባላት በአንድነት በጋዛ ሰርጥ በሚገኘው ሉትራን ሆስፒታል ላይ በእስራኤል ወታደሮች በተፈጸመው ጭፍጨፋ እጅግ ተቆጥተናል። አሁን እየወጡ ያሉት አሃዞች እንደሚያሳዩት እስካሁን 500 ያክል ሰላማዊ ዜጎች ተጨፍጭፈዋል።
የሐማስ ተጣቂዎች በጋዛ ከተማ አህሊ አረብ ሆስፒታል ላይ ለደረሰው ፍንዳታ እስራኤልን ተጠያቂ ሲያደርጉ፣ የእስራኤል መከላከያ ኃይሎች በበኩላቸው የፍልስጤም መደበኛ ያልሆነ ጦር የተኮሰው ሚሳኤል መስመሩን ስቶ ሆስፒታሉን እንደመታ በመግለጽ የደረሰባቸውን ክስ ተቃውሟል። ታጣቂው ቡድንም ለጥቃቱ ኃላፊነት አልወሰደም። ትላንት ማክሰኞ የአረብ ሀገራቱ ቡድን አባል የሆኑ አምባሳደሮችን ወክለው ለጋዜጠኞች መግለጫ የሰጡት ማንሱር ጥቃቱን በጥብቅ እንደሚያወግዙ ተናግረዋል።
We condemn this action in the strongest
ይህንን ድርጊት በማንኛውም መልኩ በጥብቅ እናወግዛለን። ለዚህ እልቂትና ለዚህ ወንጀል እስራኤልን ተጠያቂ እናደርጋለን። እዚህ ወንጀል ኃላፊነት ያለባቸው ሰዎች ደግሞ ለፍትህ ሊቀርቡና ተጠያቂ ሊሆኑ ህዝባችን ላይ ለተፈጸመው ወንጀል ሊቀጡ ይገባል።
የመንግስታቱ ድርጅት የፍልስጤም ቋሚ ታዛቢ የሆኑት ማንሱር አክለው አስቸኳይ የተኩስ ማቆም እንዲደረግና በፍልስጤማውያን ላይ የሚደረገው ግድያ እንዲቆምም ጠይቀዋል።
We as an Arab group demand immediately a ceasefire.
እንደ አረብ ቡድን በአስቸኳይ የተኩስ ማቆም ስምምነት እንዲደረግ እንጠይቃለን። ምክንያቱም የዚህ ጦርነት መቀጠል ማለት በየደቂቃው ፍልስጤማውያንን መግደል ማለት ነው። የጸጥታው ምክር ቤት ትናንት ኃላፊነቱን እንዲወጣ፣ ትናንት ግጭቱን ማቆም፣ ትንኮሳውን ማስቆም ቢችል፣ ትናንት በህዝባችን ላይ የሚፈጸመውን ወንጀል ማስቆም ቢችል ኖሮ እነዚህ ዛሬ የተገደሉት 500 ሰዎች በህይወት ከኛ ጋር ይኖሩ ነበር።
የዓለም ጤና ድርጅትም ባወጣው መግለጫ ለሲቪሎችና ለጤና ተቋማት በቂ ጥበቃ እንዲደረግ ጠይቋል። በተቋሙ በእስራኤል ቁጥጥር ስር የሚገኘው የፍልስጤም ግዛት ተወካይ የሆኑት ዶክተር ሪቻርድ ፔፐርኮርን የዓለም ጤና ድርጅት ይህ ተፈጻሚ እንዲሆን ልመና አሰምተዋል።
ልመና ይላሰማ ፈልጋለሁ። አሁን በጋዛ የሚያስፈልገው አስቸኳይ አቅርቦት ነው። በራፋህ በኩል ያለው መተላለፊያ በአስቸኳይ መከፈት አለበት። የነዳጅ፣ ውሃ፣ ምግብ፣ መድኃኒትና ህክምና ፍላጎት አለ። አቅርቦቶቹ ዝግጁ ናቸው። ድንበር ላይ ለመግባት እየተጠባበቁ ነው። ይህ አስከፊ ሁኔታ መቆም አለበት።
ፔፐርኮርን አክለው በጋዛ የሚገኙ ሆስፒታሎች ውስጥ መተላለፊያዎቻቸውና ግቢዎቻቸው ሳይቀር በተፈናቃዮች መሞላቱንም አስታውሰዋል። በጤና ድርጅቱ የአስቸኳይ አደጋዎች መርሃ ግብ ዋና ዳይሬክተር የሆኑት ማይክ ራያን በበኩላቸው በዚህ ሁኔታ በጤና ሰራተኞች ላይ የሚፈጸም ማንኛውም ጥቃት ዓለም አቀፍ ህግጋትን እንደሚጻረር አመልክተዋል።
The very place that can save the life of an injured civilian become a place
ጉዳት የደረሰባቸውን ሲቪሎች ማዳን የሚቻልበት ቦታ የሞት ስፍራ ሊሆን ይችላል። ህይወታቸውን አደጋ ላይ ጥለው ሰዎችን ለማዳን የሚጥሩ የጤና ሰራተኞችም ለሞት አደጋ ተጋልጠዋል። ስለዚህ ሁሉም ማካል የጤና አገልግሎት ተቋማትን ለመጠበቅ መስራት አለበት። ተለይተው የተቀመጡ ናቸው። የት እንዳሉ ይታወቃል። ከግጭት ነጻ ሊሆኑና ሊጠበቁ ይገባል።
ራያን አክለው በፍልስጤም ንጹሃን ዜጎች ላይ እየደረሰ ያለው ጥቃትም እንዲቆም ጠይቀዋል።
ባለፈው ሳምንት በደቡብ እስራኤልና በመላው እስራኤል ላይ የደረሰው ሽብር እንገነዘባለን። ፍርሃትና ቁጣ ይገባናል። ጭካኔ የተሞላባቸው ጥቃቶች ነበሩ። ስለዚህ እስራኤልን ህዝብ ቁጣ እንረዳለን። ነገር ግን አሁን በፍልስጤም መደበኛ ህዝብ ላይ እየደረሰ ያለው ነገር ግን ምክንያት መሆን አይችልም። እየሆነ ያለው ነገር መቆም አለበት።
በጋዛ ሆስፒታል ላይ የደረሰው ጥቃት በሌሎች ምዕራብና የአረብ ሀገራትም ቁጣና ተቃውሞን ቀስቅሷል። ዌስት ባንክ በሚገኘው ራማላ ከተማ ጥቃቱን የተቃወሙና እስራኤልን ተጠያቂ ያደረጉ ሰዎች ሰልፍ አካሂደዋል። ፕሬዝዳንት መሐሙድ አባስን ተቃውመው መፈክሮች ያሰሙ ሲሆን የፍልስጤም የጸጥታ ኃይሎች ሰልፈኞቹን ለመበተን አስለቃሽ ጋዝና የእጅ ቦምቦችን ተጠቅመዋል። በተመሳሳይ ሁኔታ በሄብሮን የሐማስን ባንዲራ የያዙ ፍልስጤማውያን የተቃውሞ ሰልፍ ያካሄዱ ሲሆን ከተማዋ የሐማስ መሆኗን የሚገልጽ መፈክር አሰምተዋል። እንደ ናብለስ፣ ቱባዝ እና ጄኒን የመሳሰሉ ሌሎች የዌስት ባንክ ከተሞች ውስጥ በተካሄዱ ሰልፎችም ከፍልስጤም የጸጥታ ኃይሎች ጋር ግጭት መፈጠሩን የዓይን እማኞች አመልክተዋል። በዌስት ባንክ እየተካሄዱ ያሉት ተቃውሞዎች ፍልስጤማውያን በግዛቱ ባሉ የጸጥታ ጉዳዮች ዙሪያ ከእስራኤል ጋር በመ በመተባበራቸው ከፍተኛ ትችት ሲቀርብባቸው በቆዩት አባስ ላይ ያላቸውን ለረጅም ጊዜ ሲብላል ላይ ቆየ ቁጣ እንደሚያሳዩ ተገልጿል።
ከዚህ በመቀጠል ደግሞ በዚህ በዩናይትድ ስቴትስ ዴንቨር ግዛት ከሰሞኑ አንድ ጋናዊ አርቲስት የከፈተውን አውደ ርዕይ እንቃኛለን። በዴንቨር የሚገኘው ዘጋቢያችን ስካት ስተርን ያጠናቀረው ዘገባ እንደሚከተለው ይቀርባል።
የስነ ጥበብ ሙዚየም የቀረበው የስዕል አውደ ርዕይ የጋናዊው አርቲስት ኦማኮዋፎ 30 የስዕል ስራዎችን የያዘ ነው። ርዕሱ Soul of Black Fox ወይም በግርድፉ የጥቁሮች ነፍስያ ይሰኛል። የኤግዚቢሽኑ ርዕስ ከጥቁር አሜሪካዊው የጥቁሮች መብት ታጋይና ቀስቀሽ WED ቦይስ መነሻነት የመጣ ነው። ዋፎይ ውልደቱ ዲቦይስ በተቀበረበት ደጋና ነው። ሳሊው ስዕሎቹ ወደ ሰው በቀጥታ አተኩረው እንዲያዩ ተደርገው የምሳላቸው ምስጢር ደብል ኮንሺየስነስ ወይም ጥምር ህሊና ከተሰኘው የዲቦይስ ጽሑፍ የተቀዳ ነው ይላል። ይሄ ተመክሮ ጥቁሮች ራሳቸውን በራሳቸው ሲመለከቱ እንዲሁም ደግሞ መልሰው ራሳቸውን በነጮች አይን ሲገመግሙ ያለው ተመክሮ ነው።
The engagement is always there because, you know, for me there are ways of me expressing how I feel.
የሚሰማኝ ነገር ማለት የምሻውን ነገር በሙሉ ከስዕሎቹ ጋር የሆነ አይነት ቁርኝት በመፍጠር የምለው ስለሆነ ሁሌም ተሳትፎውና መላሹ ይኖራል። ስለዚህ ስዕሎቹ ቀጥታ አንተን ሲያዩ ያለው ነገር እኔ ማለት የምሻው ነገር ነው።
ዋፎ የስዕሎቹ ያይናጣጣል የሚቀበለውን ኃይል በሙሉ መልሶ የሚሰጥበት ሁሉም ነገር የሚጀምርበት መነሻው ነው ይላል።
በስዕሎቹ ላይ ህይወት ልዘራ የምችልበትን መንገድ እፈልጋለሁ። ያ ሲሆን ደስተኛ ነኝ።
የኤግዚቢሽኑ ዋና የበላይ ጠባቂ ላሪ ኦሴሜንሳ የዋፎ ስራዎች ወዳጆቹን ከማየት አለም ደግሞ እንደ ጂዚና ቢያንሴ ያሉ የሚያደንቃቸውን ሰዎች ከሚያስተውልበት በራሱ መነጽር የተደረገ የዳሰሳ ግምገማ ነው ብሎ ያምናል።
ስለ ሰብአዊነት እንድታስቡ እንሻለን። ስለ ጥቁሮች ሰብአዊነት ስለዕለት ተዕለት ውጣውረዶቻችን አስቡ። ከዛ ደግሞ ስለ ደስታ አስቡ። ደስታ ለእናንተ ምን አይነት ስሜት እንደሚሰጣችሁ አስቡ። ማንነታችሁን እንዴት እንደምትገልጹ አስቡ።
የዋፎ የስራሂደትም የኤግዚቢሽኑ አካል ነበር። ዋፎ ስዕሎቹን በእርሳስ መሳል ሲጀምር አንስቶ ቀጥሎ ደግሞ ቀለሞቹን በጣቱ ሲቀባ ያለው ሂደት በቪዲዮ ተካቷል። ሳሊው ሰዎች ከርሱ ጋር በስቱዲዮ ውስጥ ሆኖ ያሉ እንዲመስላቸው እንዲሁም ደግሞ ቀለማቶቹ እንዲታዩ የሚያደርግበትን ስልት እየፈለኩ ነበር ብሏል።
በብሩሽ መሳል ተምሬያለሁ። ለረጅም ጊዜ የሰራሁበት ሲሆን ነገር ግን በጣቶቼ ስስል የሚሰማኝ ስሜት እጅግ የተለየ ነው። ምክንያቱም በጣቶቼ መሳል ንጻነት ይሰጠኛል፣ ኃይል አለው፣ እንድንቀሳቀስም ንጻ ያደርገኛል።
ኤግዚቢሽኑ እስከ መጪው የካቲት ድረስ የሚዘልቅ ነው።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያስተማቹን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
የተከበራችሁ አድማጭ ተመልካቾቻችን በአሜሪካ ድምፅ ተሰናድቶ የሚቀርብላችሁ የጋቢና ቪኦኤ መሰናዶ እዚህ ላይ ተጠናቋል። አብራችሁን ስላመሻችሁ እጅግ አብዝተን እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ደግሞ ጥያቄ ቢኖራችሁ የቪኦኤ አማርኛ የፌስቡክ ገጽ ላይ ለጋቢና ቪኦኤ ያላችሁ ታደርሱን ዘንድ እንጋብዛለን። ኤደን ገረመው መሰናዶውን በመምራት፣ ብርሃን ኃይሉ ደግሞ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ የስቱዲዮና የዲጂታል ባለሙያዎች ጋር በመሆን እንሰናበታለን። ጤና ይስጥልኝ።